ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiopcgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ሌ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ውድ አድማጮቻችን አሁን ካለንበት ሁኔታ የተነሳ የቤተ ክርስቲያናችን ፕሮግራም በቴሌኮንፈረንስ የሚካሄድ እንደሆነ እናስታውቃለን። ይህንን ፕሮግራም የመካፈል ፍላጎት ያላችሁ ካላችሁ የስልክ ቁጥራችን ያው በማስታወቂያ ላይ እንደተነገረው ያንን በመጠቀም ደውላችሁ ብትጠይቁ ስልኩን እንነግራችኋለን። የአምላካችን እግዚአብሔር ቃል ዛሬ አብረን የምንካፈለው በሰማያዊ ተስፋ የተሞላ የእንግድነትና የመጻተኛነት ህይወት በሚል ርዕስ ላይ የተመሰረተ ይሆናል። ደግሞ አለው በሰማያዊ ተስፋ የተሞላ የእንግድነትና የመጻተኛነት ህይወት በሚል ርዕስ ላይ የተመሰረተ ይሆናል። የአምላካችን እግዚአብሔር ቃል በዕብራውያን ምዕራፍ 11 ከቁጥር 13 እስከ 16 ውድ አድማጮች እንደዚህ ይላል። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውንም የተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በመድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። እንዲህ የሚሉት ለነርሱ የሚሆነውን አገር እንዲፈልጉ ያመለክታሉና ያን የወጡበትን አገር አስበው ቢሆኑ ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠውን እርሱም ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሮ ሊጠራ በእነርሱ አያፍርም፣ ከተማን አዘጋጅቶላቸዋልና ይላል። የእጅግ በጣም የተባረከ ብዙ መንፈሳዊ ምስጢርና ትምህርት የያዘ የእግዚአብሔር ቃል ነው። የዕብራዊ ጸሐፊ በዚህ ክፍል ላይ ከብሉይ ኪዳን የነበሩት ቅዱሳን ለአዲስ ኪዳን አማኞች የእምነት ምሳሌ እንዴት እንደሚሆኑ ለማሳየት ምዕራፍ 11 ላይ በዝርዝር ታሪካቸውን እየጠቀሰ ያስተምራል። ከመጀመሪያ ጀምሮ የነበሩትን የእግዚአብሔርን ሰዎች እነ አቤልን፣ እነ ቃየልን፣ እነ ኖህን፣ አብርሃምን፣ ይስሐቅን፣ ያዕቆብን፣ ዮሴፍን፣ ሳራን፣ እነ ሙሴን፣ ሌሎችንም በርካታ የብሉይ ኪዳን ሰዎችን ምሳሌ እያደረገ ይናገራል። በዚህ ትምህርት ውስጥ የእግዚአብሔር ሰዎች እምነታቸው እምን ላይ እንደተመሰረተ እንዴትም ደግሞ እግዚአብሔርን ደስ እያሰኙት እንደኖሩ ካስተማረ በኋላ እነዚህ ሁሉ ለኔና ለናንተ እንደ ደመና ዙሪያችንን የከበቡን ምስክሮች እንደሚሆኑ ያሳያል። እነዚህ የብሉይ ኪዳን ቅዱሳን እምነታቸው ያረፈው እግዚአብሔር አምላካቸው በዓለም ፍጻሜ ላይ በሚገልጠው መንግስቱ ላይ እንደነበረ የዕብራው ጸሐፊ ያስተምረናል። እኔ ይህንን እምነት ዘንድሮ ከምናየው የነጋዴዎች ወንጌል እምነት ለመለየት የሃይማኖት እምነት ብዬ ጠራዋለሁ። የሃይማኖት እምነትና በጥቅምና በትርፍ ላይ በምድራዊ በረከት ላይ ተመሰረተ እምነት አንድ አይነት እምነቶች አይደሉም። የሃይማኖት እምነት ወደ ሩቅ ዘመን አመልካች የሆነ እምነት ነው። እግዚአብሔር ለሰዎች ልጆች ከሰጠው ተስፋ ጋር የተያያዘ እምነት ነው። ይህ እምነት የለተለት እምነታችንን የሚገዛና አቅጣጫ የሚያስይዝ እምነት ነው። ይህ የፍጻሜ ዘመን እምነት የማያሳፍር እምነት ነው። ባለራይ የሆነ እምነት ነው። እግዚአብሔር ያዘጋጀውን የሚያሳይ እምነት ነው። እንዲህ ያለው የሃይማኖት እምነት ላመኑ ሰዎች እግዚአብሔር አምላካቸው ተብሎ ለመጠራት በእነርሱ የማያፍርባቸው የሚያደርግ እምነት ነው። እምነታቸው በዚህ ምድር አሁን ባለው ህይወትና ኑሮ በሚያገኙት ላይ ያልተመሰረተውን እምነት የሚያምኑ ሰዎች እግዚአብሔር የሚያደርገውን የሚያምኑ ያዘጋጀውን አምነው የሚኖሩ ናቸው እንጂ ምኞታቸው በሚነዳቸው እምነት የሚመሩ ሰዎች አይደሉም። የሃይማኖታቸው እምነት እግዚአብሔር ወደፊት ሊያደርግ ባለው ነገር ላይ የተመሰረተ እምነት እንደሆነ እናያለን። እነዚህኛን እንደ ደመና የከበቡን የብራዊ ጸሐፊ በምዕራፍ 12 ላይ እንደሚናገረው ለኔና ለናንተ ታሪካቸውና ገድላቸው በሕይወታቸው የኖሩት ሁሉ ላለንበት ዘመን ለተክሳጽም ለመክርም ልባችንን ለማቅናት እንደነሱ ማምነን ለመኖር የሚረዳ ብዙ ትምህርት የሚሰጠን እምነት የኖሩ ሰዎች ናቸው። እግዚአብሔር ስም የተባረከ ይሁን። ከለተለት ሕይወታቸው ወዳለፈው ሩቅ ዘመን ወደ ክርስቶስ ኢየሱስ መምጣት ወደ ዘላለም ወደ እግዚአብሔር መንግስት እየተመለከቱ በመኖር እግዚአብሔርን ደስ ያሰኙ ሰዎች ናቸው። ባመኑት የሃይማኖት እምነት የምድር ሕይወታቸውን ሲመለከቱት መጻተኞች እንግዶች የሆኑ ራሳቸውን እንደዚህ የቆጠሩ ኑሯቸውንም እንደ መጻተኛ እንደ እንግዳ የኖሩ የተመላለሱ ሰዎች ናቸው። እንዲያለው እምነት በዚህ የሥጋ ሕይወት የሚኖረውን ሕይወት የእንግድነትና የመጻተኛነት ሕይወት እንዲሆን የሚያሳይ እምነት እንደሆነ በጣም አርገልን መለከት ይገባል። እግዚአብሔርን የሚያምኑ ሰዎች ሁሉ የምድር ሕይወታቸውን እንግዶችና መጻተኞች እንዲሆኑ ታምነው የሚኖሩበት ምስጢርና ምክንያት ሊገባን ይገባል። አብርሃም በዘፍጥረት ምዕራፍ 21 ቁጥር 34 ላይ አብርሃም በፍልስጤም ምድር ብዙ ቀን እንግዳ ሆኖ ተቀመጠ ይላል የእግዚአብሔር ቃል። አብርሃምን እግዚአብሔር ከባቢሎን ምድር ከጠራው በኋላ ይህችን ምድር ላንተ ሰጥቻለሁ ብሎ ባለው በዚያ ምድር ብዙ ዘመን አብርሃም እንግዳ ሆኖ በምድር ላይ እንደ ተቀመጠ እንመለከታለን። ይህንን በተደጋጋሚ በብሉይ ኪዳን ውስጥ ስንማር እናያለን። ፈርዖን ያዕቆብን የእድሜ ዘመን ስንት ዓመት ነው ብሎ በጠየቀው ጊዜ በዘፍጥረት 47 ቁጥር 9 ላይ ያዕቆብም ለፈርዖን አለው የእንግድነቴ ዘመን 130 ዓመት ነው፣ የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ፣ አባቶቼ በእንግድነት የተቀመጡበትንም ዘመን አያህሉም ነበር ያለው። ውድ ወገኖቼ ያዕቆብ እርሱም ሆነ አባቶቹ አብርሃምና ይስሐቅ በዚህ ምድር ላይ እንግዶች ሆነው እንደኖሩ እሱም እንግዳ እንደሆነ እንደሚናገር እናያለን። የእንግድነቴ ዘመን ይላል። 130 ዓመት ሙሉ በምድር ላይ የኖረው ኑሮ የእንግድነት ዘመን ይላል። አብርሃም በእድሜ ዘመኑ ይስሐቅም በእድሜ ዘመኑ የኖሩትን ኑሮ ሁሉ አባቶቼ በምድር ላይ እንግዶች እንደሆኑ እያለ ነው የተናገረው። ይህ የመጻተኛነት እምነትና ሕይወት ለአብርሃም ለይስሐቅ ለያዕቆብ ብቻ የነበረ አልነበረም። አይሁዳውያን ሁሉ ሕይወታቸውን የሚመለከቱት አስተዋይ የሆኑ በሰማያዊው ጸጋ የተሞሉ በእግዚአብሔር መንፈስ የተደገፉ የእግዚአብሔር ሐሳብ የሚገባቸው ሁሉ ይህንን የእንግዳነትና የመጻተኛነት ሕይወት እየተጋሩ ከአባቶቻቸው ጋር እንደኖሩ ከመጽሐፍ ቅዱስ እንማራለን። በመዝሙረ ዳዊት 119 ቁጥር 9 ላይ እኔ በምድር እንግዳ ነኝ ትእዛዛትህን ከኔ አትሰውር እያለ ንጉሥ ዳዊት በአምላኩ ሕግና ሥርዓት ለመመላለስ የሚፈልግበትን ምክንያት በምድር ላይ እንግዳ ሆኖ ከሚኖርበት ጋር የተያያዘ አድርጎ ይናገራል። በዘላለሙ በእግዚአብሔር መንግሥት ሥርዓት መኖርን የሚፈልገው ንጉሥ ዳዊት ዘላቂና ዘላለማዊ ሕይወቱ ከዚህ ምድር ሕይወት ያለፈ መሆኑን ከመረዳት ይህንን ከማስተዋል የመነጨ መሆኑን እንመለከታለን። ከዚህ የተነሳ እኔ በምድር ላይ እንግዳ ነኝ ትእዛዛትህን ከኔ አትሰውር፣ ያንተ ትእዛዝ ከኔ ሊሰወር አይገባም። አንተ ዘላለማዊ ድል ፋንታዬ ነህ፣ ወደ መንግሥት ወደ አዘጋጀህልኝ የምመጣ ነኝ። በዚህ ምድር ሳለሁ በዚያ በዘላለሙ ሥርዓት አኑረኝ የሚል ይመስላል። ንጉሥ ዳዊት የምድር ኑሮውን የእንግዳ ኑሮ አድርጎ መመልከት የተማረው ከአባቶቹ ነበረ። ያዕቆብ አባቶቼ በእንግድነት ኖሩ እንዳለ ንጉሥ ዳዊትም በመዝሙረ ዳዊት 39 ቁጥር 12 ላይ አቤቱ ጸሎቴን ስማ ጩኸቴንም አድምጥ፣ ልቅሶዬንም ቸል አትበለኝ። እኔ በምድር ላይ መጻተኛ ነኝና እንደ አባቶቼም እንግዳ ነኝና ይላል። እግዚአብሔር ንጉሥ አርጎ የሾመው በእግዚአብሔር የተወደደው ንጉሥ ዳዊት የምድር ሕይወቱን የእንግድነት የመጻተኛነት ሕይወት እንደሆነ አድርጎ ይመለከታል። ይችን ምድር ብቻ ተስፋ አድርጎ የሚኖር ሰው የሚለምነው ልመና በምድር ላይ መጻተኛና እንግዳ እንደሆነ የሚታመን ሰው ከሚለምነው ልመና ጋር አንድ አይደለም። ይችን ምድር ተስፋ አድርጎ የሚኖር ሰው የዚች ምድር ነገር ከጎደለው ሕይወቱ ሁሉ የጨለመ ይሆናል። ይችን ምድር ብቻ ተስፋ አድርጎ የሚኖር ሰው በዚች ምድር ላይ አለኝ የሚለው ነገር ሁሉ ከተነካበት ሕይወቱ ሁሉ አብሮ ይነካል። ነገር ግን በምድር ላይ መጻተኛ የሆኑ የእግዚአብሔር ሰዎች ግን፣ ተስፋቸው ሰማያዊ የሆኑ ሰዎች ግን ከዕብራውያን መጽሐፍ ምዕራፍ 11 ላይ እንደምንማረው ዓለም እንኳን ያልተጋባቻቸው አድርጋ ብትቆጥራቸው፣ ብትጠላቸው፣ ብትተፋቸው፣ ችግርና መከራ ሁሉ እንኳን ቢደርስባቸው ተስፋቸው ሰማያዊና ዘላለማዊ ስለሆነ ሕይወታቸው አይነካም። የሃይማኖት እምነታቸው የጠራ የከበረና የደመቀ ይልቁንም ይሆንላቸዋል እንጂ። ስለዚህ ንጉሥ ዳዊት ሲለምን አቤቱ ጸሎቴን ስማ፣ ጩኸቴን አድምጥ፣ ልቅሶዬን ቸል አትበል፣ እኔ በምድር ላይ መጻተኛ ነኝና እንደ አባቶቼም እንግዳ ነኝና። የዚህ ምድር ነገሩ አይደለም የሚከብደው፣ እንግድነቱን እያሰበ የእኔ ዕድል ፋንታ አንተነ፣ የእኔ ዕጣ ፋንታ አንተነ፣ በዚህ ምድር ላይ እኔ እንግዳ ነኝ፣ ከዚህ ምድር ካለው አይደለም እኔ እርዳታ የምፈልገው፣ ከዚህ ምድር ካለው አይደለም እግዚአብሔር ሆይ ቸርነትን የምፈልገው ካንተ ነው እያለ እግዚአብሔርን ይለምናል። ምድርን እድል ፋንታው ብቻ አድርጎ የሚኖር ሰው የሚለምነው ልመናና በእግዚአብሔር እንደ እግዚአብሔር ባሪያዎች እንደነ አብርሃም እንደነ ይስሐቅ እንደነ ያዕቆብ እንደነ ዳዊት የሚለምን ሰው አንድ አይደለም። የእግዚአብሔር ስም የተባረከ ይሁን። በአንደኛ ዜና መዋዕል ምዕራፍ 9 ቁጥር 15 ላይ ንጉሥ ዳዊት ለእግዚአብሔር ማደሪያ ማሰሪያ የሚሆን ስጦታ በሰበሰበ ጊዜ በምስጋናው ጸሎት እንዲህ ሲል ጸለየ፣ አባቶቻችንም ሁሉ እንደነበሩ እኛ በፊት ስደተኞችና መጻተኞች ነን፣ በዘመናችንም በምድር ላይ እንደ ጥላናት አትጸናም አለ። ውድ ወገኖቼ ይህንን ጸሎት ንጉሥ ዳዊት ከሱ በኋላ ልጁ ንጉሥ ሰለሞን እንደሚነግስ እግዚአብሔርን በተናገረው ቃል መሠረት የእግዚአብሔርን ማደሪያ ሊሰራለት እንደሚችል በተረዳበት ጊዜ ውድ ወገኖቼ የጸለየው የምስጋና ጸሎት ነው። መጻተኛነት በአይሁዳውያን ስነ ልቦና ውስጥ በክብርና በማስተዋል የሚያዝ መንፈሳዊ አቋም እንደሆነ እናያለን። ልብ እንበል፣ እኛ በፊት ስደተኞች ነንና መጻተኞች ነን ይላል። አባቶቻችን ሁሉ እንደነበሩ ይላል። ይህ የአብርሃም የይስሐቅ የያዕቆብ እድል ፋንታ ብቻ አይደለም፣ የዳዊት እድል ፋንታ ብቻ አይደለም። እኛ እያለ ንጉሥ ዳዊት ስለሚናገር አይሁዳውያኖች ሁሉ ስነ ልቡናቸው በዚህ በመጻተኛነትና በስደተኝነት የተሞላ ነው። ልብ ማለት ያለብን ውድ ወገኖቼ መጻተኛነት የሆደ ባሻነት የመጠቃት የችግር ውጤት አይደለም፣ የጥሪና የተስፋ ጉዳይ ነው። ስደተኝነትና መጻተኛነትን ማወቅ የተተወና የተጠላ ሰው የትካዜ ሕይወት ውጤት አለመሆኑን በመረዳት በጥንቃቄ ልናይ ይገባናል። እግዚአብሔርን ተስፋ የማድረግ እግዚአብሔር ሊሰራት ወደ ሰራት ከተማ የመመልከት ልትመጣ ወዳለችው ዘላለማዊቱ ወደ እግዚአብሔር መንግሥት በመመልከት የሚመጣ ተስፋ እንጂ በጨለመ ችግር ውስጥ ያለ በትካዜ ውስጥ ያለ ሰው እምነት አይደለም። እግዚአብሔር በዚህ ምድር ላይ መጻተኞችና እንግዶች ሆነው የሚኖሩት የአብርሃም ይስሐቅ የአብርሃም አምላክ ነው። እግዚአብሔር አምላካቸው ተብሎ ሊጠራ አያፍርም የተባለላቸው ሰዎች እነዚህ ናቸው። ውድ ወገኖቼ መጻተኝነትን የብሉይ ኪዳን ቅዱሳን እምነትና አቋም ብቻ አድርገን መመልከት የለብንም። መጻተኛነት ለአዲስ ኪዳን ክርስቲያኖችም የተሰጠ የኢየሱስ ክርስቶስ ተከታዮች ሁሉ መንፈሳዊ አቋም ነው። ክርስቲያን ሁሉ በዚህ ምድር ላይ እንግዳና መጻተኛ ነው። በዚህ ዓለም ስደተኛና እንግዳ ሆኖ መኖር በሰማያዊ ተስፋ የተሞሉ የእግዚአብሔርን መንግስትና የኢየሱስን ዳግመኛ መምጣት በናፍቆት የሚጠብቁ የክርስቲያኖች ሁሉ መንፈሳዊ አቋም ነው። የክብር ህይወት ውጤት ነው። የሃይማኖት እምነት ውጤት ነው። ሐዋርያው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ላይ ሲናገር ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ ይላል። አማኞች እርስ በርሳቸው እንዲህ ነበር የሚታዩት። ሐዋርያቶች የሚያገለግሏቸውን ሰዎች በእንዲህ ሁኔታ ነበር የሚያዩት። ውድ ወገኖቼ መጻተኛነት፣ ውድ ጌታ ልጆች መጻተኛነት ለክርስቲያኖችም የተሰጠ እድል ፋንታ እንደሆነ እንመለከታለን። ክርስቲያን በምድር ላይ እንደ መጻተኛ ሆኖ መኖሩ ብዙ ጸጋና በረከትን ያመጣለታል። አማኞች በዚህ ምድር ላይ የሚኖሩት ኑሮ በየትኛው ማቅጣጫ ሲኖሩ መኖር ያለባቸው በዚህ ምድር ላይ እንግዶች መጻተኞች ሆነን መኖር እንዳለብን እግዚአብሔር ቃል ያስተምራል። በመግቢያው ላይ ተመለከትነውን የእግዚአብሔርን ቃል እስኪ ጠጋ ብለን እንመልከተው። እነዚህ ሁሉ አምነው ሞቱ ይላል። እነዚህ ሁሉ አምነው አገኙ አይልም። እነዚህ ሁሉ አምነው አተረፉ አይልም። እነዚህ ሁሉ አምነው ሞቱ። አይ ይሄንን አንተ ነህ ያልከው እንዳትሉኝ የሚቀጥለውን ቃል ተመልከቱት። እነዚህ ሁሉ አምነው ሞቱ ካለ በኋላ የተሰጣቸውንም የተስፋ ቃል አላገኙም። ያመኑትን ነገር በተስፋ ነበረ እንደሚያገኙት ያመኑት እንጂ አላገኙትም። ግን አምነው የክብርን ሞት ሞቱ። ያመነ ሰው ሞት ሞቱ። የተከዘ ሰው የተነጠቀ ሰው ሞት አልሞቱ። እግዚአብሔር ቃል እንዲህ ይላል ተስፋቸውን እንዴት እንደሚመለከቱ በምድር ላይ አምነው የሞቱትን ሞት ከመሞታቸው በፊት እንዴት እንደኖሩ። ዳሩ ግን ይላል ከሩቅ ሆነው አዩትና ተሳለሙት። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት። ቴሌስኮፒክ የሆነ የሩቁን የሚያቀርብ እምነት እንዳላቸው ይታያል። እምነታቸው ወዳሉበት ወደ ዘመናቸው አይደለም የሚመለከተው። ወደ ግል ኑሯቸው ወደ ትዳራቸው አይደለም የሚመለከተው። ነገር ግን እምነታቸው ወደ ሩቅ ዘመን አመልካች ነበረ። ከዚህ የተነሳ ዳሩ ግን ከሩቅ ሆነው አዩትና ተሳለሙት ይላል። ክርስቲያን ነኝ ብለሽ ወደ እግዚአብሔር መንግስት የሚያሳይ እምነት ሳይኖረን አማኝ ነን ብለን መኖር እንደማንችል ማስተዋል አለብን። እውነተኛ የሃይማኖት እምነት ወደ ሩቅ ዘመን ያሳያል። እነዚህ የእግዚአብሔር ሰዎች በብሉይ ኪዳን ለእኔና ለእናንተ ቅርብ ሆነው ወደ ጌታችን መምጣት እየተመለከቱ ጌታችን ከመወለዱ በፊት ወደ ሩቅ ዘመን እያዩ ምን አደረጉ? ተሳለሙት ይላል። ተሳለሙት ማለት አምልኮን ያሳያል። እግዚአብሔርን ያመሰገኑበት፣ የወደሱበት፣ ያከበሩበት፣ ያመለኩበት ምክንያታቸው ወደ ሩቅ ዘመን በተመለከቱበት እምነት ከዛ የተነሳ የተገኘ አምልኮ እንደነበራቸው እናያለን። በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ ይላል። ታመኑ የሚለው ቃል ይህንን እርግጠኛ ሆኖ የተቀበሉት ነገር እንደሆነ ይታያል። ለምን? ተስፋቸው እግዚአብሔርን ያመኑበት፣ እግዚአብሔርን የተደገፉበት፣ እግዚአብሔርን የተከተሉበት፣ እግዚአብሔርን የታዘዙበት፣ አማኝ ሆነው የኖሩበት ህይወት ከዘመናቸው ወደ አለፈ ነገር ወደ ሩቅ ነገር አመልካች ስለሆነ ነው። ስለዚህ እነዚህ ሁሉ አምነው ሞቱ የተሰጣቸው ነተስፋ ቃል አላገኙም። ዳሩ ግን ከሩቁ ነው አዩትና ተሳለሙት። በመድሪቱም እግዚአብሔር ይችን ምድር ላንተና ለዘር ሰጥቻለሁ ባላቸው። ውድ ወገኖች እንደኔና እንደናንተ ኢሚግራንት ሆኖ አይደለም የመጡት። እግዚአብሔር ተናግሯቸው ይችን ምድር ሰጥቻለሁ ነው ያላቸው። ግሪን ካርድ አይደለም ያገኙት። እግዚአብሔር ይችን ምድር ላንተና ለዘር ለዘላለም ሰጥቻለሁ ይያላቸው። በዚያች ምድር ላይ እንግዶች መጻተኞች ሆነው እንደሚኖሩ ታመኑ። እምነታቸው የመጻተኛና የእንግድነትን ባህሪ የሚፈጥር ነገር ነበረው። እንዲህ የሚሉት ይላል ቁጥር 14 ላይ ዕብራውያን ምዕራፍ 11 ነው ያነበብኩ ያለሁት። እንዲህ የሚሉት ለነርሱ የሚሆነውን አገር እንዲፈልጉ ያመለክታሉና። ይህ የመጻተኛነት ይህ የእንግድነት ልቦናቸው ስነ ልቦናቸው ወደ ሩቅ ዘመን አመልካች ብቻ አይደለም፣ ናፍቆታቸውን ፍላጎታቸውን ሁሉ ለሚመጣው ለእግዚአብሔር መንግስት ያነሳሳ ያንን እንዲሹ እንዲፈልጉ የሚያደርግ ባህሪ ነበረው። ስለዚህ እንዲህ የሚሉት ለነርሱ የሚሆነውን አገር እንዲፈልጉ ያመለክታሉና። ውድ ጌታ ልጆች ይህንን ወንጌል የምትሰሙ ሁላችሁ ምን አይነት አገር ነው የምትፈልጉት? ሃይማኖታችሁ የትኛውን አገር ነው የሚያሳያችሁ? አገራችንን ኢትዮጵያን ነው የሚያሳያችሁ? አሜሪካንን አገር ነው የሚያሳያችሁ? ሃይማኖታችን እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብ፣ ለነ ዳዊት መጻተኛና እንግዳ ሆኖ ለታመኑ ለብሉይ ኪዳን ቅዱሳን ጴጥሮስ እንደተናገረው ለክርስቶስ ተከታዮች ሁሉ ወደሚያሳያድ ወደ ሰማያዊቱ ኢየሩሳሌም የሚያመለክት እምነት ነው ያለን። እነዚህ እግዚአብሔር ሰዎች እንዲህ ያለ መጻተኛነት ይወት ለመኖራቸው ምክንያቱ ውድ ወገኖቼ ያን የወጡበትን አገር አስበው አይደለም ይላል ቁጥር 15 ላይ። እዛ ያንንም ማናፍቀው ቢሆን ኖሮ ከአባቶቻቸው ከወገኖቻቸው እና አብርሃም ተለይተው የወጡበትን አገር ፈልገውማ ቢሆን ኖሮ ምን እንደመጻተኛ ኖራቸው እግዚአብሔር በሰጣቸው ምድር ላይ ሊመለሱ እኮ ጊዜ በቂ ነበራቸው ይላል ጻፊው። ያን የወጡበትን አገር አስበው ቢሆኑ ኖሮ ሊመለሱ ጊዜ በሆነላቸው ነበር፣ በቂ ጊዜ ነበራቸው የዛ ናፍቆት ቢሆን ኖሮ። አሁን ግን ይሄ መጻተኛ ያደረጋቸው ከሩቆ ነው እንዲሳለሙት ያደረገውን አገር ያስናፈቃቸው ይህ እምነታቸው ይህ ተስፋቸው የሚበልጠውን እርሱም ሰማያዊ አገር ይናፍቃሉ ይላል። ውድ ወገኖቼ ዛሬ በመድር ላይ ኑሯችን የኮሮና ቫይረስ በተለያየ አይነት ሁኔታዎች ሲነካ ወደ ጨለማ ውስጥ በዞቻችን በቀላሉ እንገባለን። ወደንም ጠላንም እንዲባለመ አይነት በሽታና ቸነፈር ዓለም ብዙ ጊዜ ተመታችባቸው ጊዜያቶች ቢኖሩም ውድ ወገኖቼ የእግዚአብሔር ቃል ሙሉ በሙሉ የነቢያት ቃል በሚፈጸምበት ጊዜ በዓለም ላይ ጭንቅ በሚሆንበት ጊዜ ምን እንሆናለን? ይልቁንስ ተስፋችንን እንደነዚህ እንደነ እግዚአብሔር ሰዎች አድሰን ሰማያዊ በሆነ ተስፋ ተሞልተን የእግዚአብሔር በረከት ወደ ህይወታችን እርዳታ ወደኛ እንዲመጣ በሰማያዊ ናፍቆት ብንሞላ ዛሬ በምድር ላይ ላለው ችግር ሁሉ መጽናኛና መበረታቻ ምክንያት ይሆንልናል። የፈራረሰውን የከሰርነውን ገንዘባችን 401k ያቸው ሰዎች 20 ሺህ ብር 30 ሺህ ብር 40 ሺህ ብር 100 ሺህ ያጣ ብዙም ከዛም በላይ ያጣ ሰው ሊኖር ይችላል። እነዚህ ያጣናቸው ነገሮች በሙሉ እንደገና እንዲታደሱ በመፈለግ አሁን ኑሯችን መታደሱ መልካም ነው። ነገር ግን ውድ ወገኖቼ የኔና የናንተ የህይወታችን ተስፋ ግን በእነዚህ ላይ ተመሰረተ አይደለም። ስለዚህ እግዚአብሔር አምላካቸው እነዚህ በሰማያዊ ተስፋ የተሞሉትን አምላካቸው ተብሎ ሊጠራ በእነርሱ አያፍርም ከተማን አዘጋጅቶላቸዋልና። ለእናንተም በክርስቶስ ለምትታመኑ ደሙን ላፈሰሰላችሁ በእግዚአብሔር ልጅ በናዝሬቱ በኢየሱስ ክርስቶስ መዳን በማንም በሌላ የለም፣ ከሰማይ በታች እንድንበት ዘንድ ለሰው ልጆች የተሰጠ ስም አንድ ብቻ ነው የተባለውን ኢየሱስ ክርስቶስን በቂና ከበቂ በላይ ሆነውን በዘላለሙ ኪዳን ደም እኔና እናንተን ዋጅቶ እረኛችን በሆነ በኢየሱስ ክርስቶስ ለምትታመኑ ሁሉ እግዚአብሔር ከተማን አዘጋጅቶላችኋል። ወደ ተዘጋጀልን ከተማን መልከት ይሄንን ማመን ዲፕሬሽን አመጣም። ይሄንን ማመን ተስፋ አስቆርጥም። ይሄንን ማመን እግዚአብሔርን ወደኛ ያቀርባል። ለምን? ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም። እግዚአብሔር የሚያፍርበት እምነት አይኖራቸው ወገኖቼ። እግዚአብሔር ደስ የሚሰኝበት እግዚአብሔር ያዘጋጀው በመመልከት አምላኪና አመስጋኝ የሆነ እምነትን እግዚአብሔር ይስጣችሁ። ስለዚህ እግዚአብሔር አምላካችን ተብሎ እንዳያፍርብን ወደ ፍጻሜ ዘመን በሚያመለክተው በዚህ እምነት እንደኖሩት እንደና አብርሃም እንደና ይስሐቅ እንደና ያዕቆብ እንደና ዳዊት እኛም መኖር እንድንችል እግዚአብሔር ይርዳን። ያላገኙትን ተስፋ አምነው እንደሞቱ ነው እነዚህ ሰዎች የምንመለከተው። ሳያገኙ አምኖ መሞት የሃይማኖት እምነት ነው። ለምን? በተስፋ እግዚአብሔር ያዘጋጀውን ከሩቅ ሆኖ እየተመለከቱ ነው የሞቱት። እንዲህ ያለው እምነት ያልተገኘ ተስፋን የሚያሳምን እምነት ነው። ከነጋዴ ወንጌል ከማ በማጭበርበር በድለላ ላይ ተመሰረተ የማይሆነው ይሆናል እየተባለ በውሸት ካለ የሚሻል ነው። እግዚአብሔር በዚህ እምነት ይሙላችሁ። እግዚአብሔር በዚህ እምነት ይደግፋችሁ። እግዚአብሔር ይህንን ተስፋ በሕይወታችሁ ሙሉ ያድርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።